የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በሳምንት ውስጥ ከተሰሙ የጋቢና ቪኦኤ ጥንቅሮች የተወሰኑትን በድጋሚ የምናስደምጥበት አፍታ ተጀምሯል። ውብ ሙዚቃዎችንም በየጣልቀው እንሰማለን። አብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያ ሀገራዊ ምርጫ የምታደርግበትን ጊዜ እንደቀየረች በሳምንቱ መገባደጃ ላይ አሰምተናችሁ ነበር። ይህን በተመለከተ የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ ከጽዮን ግርማ ጋር አጭር ቆይታ አድርገው ነበር።
የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ሰላማዊ እንዲሆን መንግስት፣ የሲቪክ ማህበራትና የፖለቲካ ፓርቲዎች በጋራ እንዲሰሩ ለማስቻል ተካሄደው ሁለተኛው ጉባኤ ላይ ብዙ ጉዳዮች እንደተዳሰሱ የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ለአሜሪካ ድምጽ ገልጸዋል። በተጨማሪም በዚህ ውይይት ላይ የምርጫው ድምጽ መስጫ ቀን ተብሎ ከጥቂት ሳምንታት በፊት የተገለጸው ነሐሴ 10 2012 ዓ.ም 13 ቀናት ተጨምሮበት ነሐሴ 23 እንዲደረግ መወሰኑን ተናግረዋል። በስልክ ስለ ጉዳዩ እንዲያስረዱን አጭር ቆይታ አድርገን ነበር።
በአስር የተደረገም ጊዜ የመጨረሻው አልነበረም። ያንን መሰረት አድርገን ህብረተሰቡ ጋር ነው የመጣ ነው። ግብአት ፍለጋ ነውና ባለድርሻ አካላት ሁሉ በዚህ ዙሪያ ላይ ሀሳብ እንዲሰጡበት አድርገን ድርሻ አካላት ሲባል ፖለቲካ ፓርቲዎች፣ ሲቪል ሶሳይቲው፣ ሜትሮሎጂ ጉዳይ ውስጥ ገብቶ ሌላም ምን እንደዚህ ብቻ የሚመለከታቸው የመንግስት አካላትን ማማክረን ይሄ የመጨረሻው መሆኑ ነው። እንግዲህ ያኔ የመጨረሻ ሆኖ አሁን የቀየርነው አይደለም። ያኔም ለምክክር የቀረበ የጊዜ ሰሌዳ መሆኑን በደንብ አስረድተናል። በወቅቱ
የፖለቲካ ፓርቲዎቹ የተለያዩት የተለያየ ሀሳብ ያነሱ ነበር እና በዛሬ ውይይት ላይ ተስማሙ። በዚህ ጊዜ ሰሌዳ ላይ
አይ እኛ ለህዝብ ይፋ ለማድረግ ነው መድረኩን የተጠቀምንበት እና እዚህ ጋም ያሉት ስቴክሆልደሮች ይዘውት የሚሄዱበት ሁኔታ ለማመቻቸት ነው እንጂ የመቀበልና ያለመቀበል የምክክር መድረክ በዚህ ጉዳይ ላይ አላደረግም። ስለዚህ ልዩነቶቹ እንዳሉ ትክክል ፓርቲዎች በዚህ ዙሪያ ላይ ነገም የሚሰበሰቡበት ሁኔታ እንዳለም እናውቃለን። አመቻቹልን ብለው ፖለቲካ ፓርቲዎችን ጉባኤ ምርጫ ቦርድ አመቻችቷል። ይህንኑ ጉዳይ በዚህ ጊዜ ውስጥ ባይደረግ ሀገር ውስጥ ሰላምም የለም፣ ክረምትም ነው፣ ሌሎችም የተለያዩ ምክንያቶች እያነሱ የሚከራከሩት ነገር አለ። እኛ እዛ ክርክር ውስጥ መግባት አንፈልግም። ምክንያቱም እኛ በህገ መንግስቱ በምርጫ ህጉ መሰረት ምን ያህል ድረስ ሁኔታዎችን ጊዜዎችን አሸጋሽገን መፈጸም እንችላለን። ጊዜውንም ለማሸጋሸግ ማን ነው የተገደድ ነው? ያው ቅርብ ጊዜ የተቋቋመ ቦርድ ስለሆነ ነው እንጂ ተቋሙ ሪፎርም ውስጥ ባይሆን የቦርድ አባላቱ በቋሚነት የሚሰሩት አምስታችንም አዲስ ማንሆን አራት አመት ሶስት አመት የቆየ ተቋም ቢሆን እና ሪፎርም ውስጥ ያልገባ ቢሆን ምናልባትም በተለመደው ጊዜ ገደብ ውስጥ በግተ ሁሌ በሚደረግበት ልናደርገው የምንችል ነበር። ወደዚህም የተገፋው የዝግጅቱን እኛ ከሾምንበትና ጉዳዩን ዳር ለማድረስ መስራት ያለብንን ዝግጅቱ ከመፈጸም አንጻር
የሰዎችን አስተያየት አካተን ነው። እንግዲህ ወደ 23 ያደረግነው መጀመሪያም ክፍት ነበር ብለው ነበር እና የትኛውን የሰዎች ሀሳብ ነው የወሰዳችሁ? ምን አይነት ምክንያት ነው ተቀባይነት ያገኘው ከአስር ወደ 23 ለማድረግ?
ብዙ ነው እንግዲህ እያንዳንዱ የኤክስፐርት ነው። ለምሳሌ አሁን የአየታን ጥናትን የሚሰራው እና ይሄ ፖድካስት የሚያደርገው መስሪያ ቤት እሱንም አማክለናል። ነሐሴ 10 ይሻላል ወይስ ገፋ ብናደርግ የዚህ የውሃ የዝናቡንም ነገር ሊቀንስ የሚችል። በሌላ በኩል ደግሞ ፖለቲካ ፓርቲዎቹም ሌሎችም የህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ከነሐሴ 20 በኋላ ቢሆን የሚል ምክር መሆኑ ካልቀረ ከነሐሴ 20 ቢሆን የሚል ምክርም ነበረ እና የአየር ጸባዩንም የባህሉንም ጉዳይ እንደገናም ደግሞ ከእኛም የዝግጅት አንጻር የበለጠ ጠቅም ይሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን፣ አወረድን። ይህንን መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ አውጥተናል።
አቶ ብሸት አያይዘው ምርጫውን በተመለከተ የተሰናዳውን አጠቃላይ የጊዜ ሰሌዳ ይፋ ማድረጋቸውን ይህም በ ቦርዱ የፌስቡክ ገጽ ላይ በይፋ መቀመጡን ገልጸው በፓርቲዎች በኩል ግን አሁንም ውይይት እያደረጉ መሆኑን አመልክተዋል። የፓርቲ አመራሮቹ በቦርዱ ጽፈት ቤት በጋራ ውይይት እንዳላቸው ተቆመዋል።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሮቤል መብራት በተመረቀበት የሜካኒካል ምህንድስና ትምህርት ስራ ለማግኘት ባለመቻሉ ወደ ጫማ መጥረግ ስራ የገባ ወጣት ነበር ያልንበት ምክንያት ይህንን የቀየረ የምስራች ከሰሞኑ ስለደረሰው ነው። አስቴር ምስጋናው።
ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓመተ ምህረት ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ አመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል
ለአንድ አመት ያህል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁኝም። እህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው። በዋናነትም ይህን ቦታ የመረጥኩበት ማስታወቂያ ለማየት እንዲመቼ ብዬ ነው። ለቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አለለም።
ይህን የሮቤልን የህይወት ታሪክ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት እድል እንዳገኘ ነው የነገረን።
እድሜ ለቪኦኤ ማለትም ይችላል ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ ቅጥር ተፈጽሞልኝ ወደ ስራ ነው የገባሁት። ስቶሪውን አይተው እናንተ ጋር በመደወል የእኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ በውቀት ጋር ነው ያገናኘኝ። አቶ በውቀት ደወሉልኝና ስራ ተገኝቶ ላህል መስራት ትፈልጋለህን የተባልኩትኝ ያው በጣም ደስ አለኝ። በሰዓቱ የነበረው ነገር ቁጥቢ የምሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራት መስራት ትፈልጋለህ ሲባል ቦታ ራሱ ተመርጭ አዲስ አበባ ይሆንልህ ወይስ ባህር ዳር የቱ በመረጥከው አንተ በፈለግከው ቦታ ይሆንልህ አሉኝ። እኔም በምርጫዬ ያው ባህር ዳር ይሆንልህ ብዬ እንዲህ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታን የተሰማኝ ያው ስራውን አግኝቼ ጀምሬያለሁ ማለት ነው።
እዚህ ኢብር ካምፓኒ ውስጥ ከገባ ምን ያህል ጊዜ ሆነ? ደሞዝ አግኝተሃል?
ደሞዝ ያው በላሁን ሁለተኛ ወሬ ከበላሁኝ ሁለት ወር ደሞዝ ተከፍሎኛል። የተሰጠኝ ቦታ ማርኬቲንግ ኦፊሰር ነው። ደሞዙ 6400 ብር ነው። ያው ኔት ደግሞ 5000 ብር ይደርሰኛል ማለት ነው።
ሌሎች አማራጮች ግን መተውልህ ነበር?
እውነት ነው መተውልህ ነበር። ለምሳሌ ኬሞኒክስ የሚባል ድርጅት ፊውስኔት የሚባል ፕሮጀክት ላይ መጥተው እዚህ የምሰራበት ቦታ ሊስትሮ የምሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝ እና ሻልኳቸው ማለት ለየት ሆኖ ነበረ የኢብር እና በሰዓቱ ድን ያደረጉትኝ ያው ኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረው ስለነበረ ኮንትራት ስራ ነው ሰዓት ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝ እና ከሰዓት ፈተና እንዳለ ነገሩኝ። ከሰዓት ለፈተና ተዘጋጅቼ ሄድኩኝ፣ ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍረው ይባላሉ። ከኬሞኒክስ ማለት ነው፣ ፊውስኔት ፕሮጀክት ማለት ነው። እና እርሳቸው ያው አግዘውኛል። ሂጄ ስልጠና ወሰድኩ ለሳምንት ያክል። ስልጠናው ከወሰድኩ በኋላ ቀጥታ መጥቼ ወደ ስራ ነው የገባሁት እና ይህንን ድልም አግኝቻለሁኝ።
እስከ ሁለቱም ሆኖ 1800 ብር ይደርሰኛል።
የሁለት ስራ ባለቤት ሆነሃል። ጥሩ ደሞዝተኛ ነህ ማለት ነው።
አዎ እውነት ነው። ማለት ኮንትራት ቢሆንም ያው ለጊዜው ያለው ነገር እንዲህ ነው። የሁለት ደሞዝ ባለቤት ሆኛለሁኝ፣ እግዜር ይመስገን። እንግዲህ ያ በፊት የነበረውን ነገር ታውቂያለሽ፣ በጣም ከእጅ ወዳፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ፣ እግዜር ይመስገን። እንግዲህ ምን
በኑሮ ላይ የተለወጠው ነገር ምንድን ነው?
በፊት ከእጅ ወዳፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላልነበረ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ ያው በተሻለ ነገር ወደ መሀል ከተማ መጥቼ ከአለባብስም ለቢሮ የሚሆን ልብስ ለብሼ ምናምን ነገር ማለት ከሊስትሮነት ለሊስትሮነት የሚመጥነውን ትቼ የኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን ያው የተሻለ ነገር ነው። በአመጋገብም ቢሆን በሁሉም ነገር የተሻለ ነው ከባለፈ ማለት ነው። እንዲህ በኑሮ በላይፌ ላይ እንደዚያ አይነት ለውጥ አምጥቻለሁ።
እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብለኸኝ ነበር ከዚህ በፊት እና አሁን እህት ግን ትረዳለ ወይ?
አሁን እሷ ምንም እንደማትፈልግ አሁን ላንተ ለስራ የሚሆንክን ነገር አስፈልግ አሟልተህ ልብስም ሆነ ጫማ ምናምን ነገር አሟላበት ለቤትም ክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም። እኔ አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም። መቼም የሚረሳም አይደለም ያው ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ የምችለውን ሁሉ አደርግላታለሁ።
ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝተሃል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድን ነው የምታስተላልፈው? ከአንተ ህይወት ተሞክሮ ተነስተ
እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው።
አመሰግናለሁ። መልካም የስራ ዘመን ይሁንልህ።
እሺ፣ እኔም አመሰግናለሁ። ቪኦኤ በጣም ትልቁን ስራ ይሰራልኝ እዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጀዋለሁ። ማለት በቃ እንዲህ ነው ስራ ከተባለ ማየት ትንሾችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ።
እናመሰግናለን።
እሺ፣ አመሰግናለሁ።
አፍሪካ የሙዚቃ ንግስቶች ካንዘል ኬጆና የሚ አላዴ ሙዚቃ ስንመለስ ኤልያስ ጸጋይን አስመራ ላይ እናገኛለን። ብርሃነ በረሃ።
ኤልያስ ጸጋይ ይባላል። በአዲስ አበባ ተወልዶ ያደገ በእንጨትና ሌሎች የእደ ጥበብ ስራዎች ላይ ተሰማርቶ የሚሰራ የብዙ ዘርፍ ባለሙያ ነው። በልጅነቱ በሶፋ መስሪያ ቤት ተቀጥሮ ግማሽ ቀን እየተማረ ግማሽ ቀን ደግሞ እየሰራ የእንጨት ስራና የስዕል አቅሙን ማዳበር እንደቻለና ፍላጎቱም እንዳደረበት የተናገረው ኤልያስ እንደ አውሮፓውያን አቆጣጠር በ1993 ወደ አስመራ ኤርትራ ከመጣ በኋላ በሙያው ራሱን በማሳደግ አሁን ያለበት ደረጃ መድረስ እንደቻለ ለቪኦኤ ተናግረዋል።
ያው ህፃን እያሉ ለስራ እንደ 12 ዓመት ሆኜ ነው ከእንጨቱ ጋር የተዋወቅኩት። እንደ ሙያ እንደ ስራ ግን ከ20 ዓመት በላይ ያለኛውን በዚህ ቅርጻቅርጽ እሱም ያው ኢትዮጵያ ተወልጄ ነው ያደግኩት። ከኤርትራ ነጻነት በኋላ በ1993 በፈረንጆቹ አቆጣጠር ወደ ኤርትራ ገባሁኝ። ያ የእንጨት ስራውም ግማሽ ቀን እየተማርኩ ግማሽ ቀን እየሰራሁኝ ያሳደኩት ሄድኩኝ። ከበዛ ሙያውም የአርቱም ሙያው የእንጨቱንም እያዋሃድኩኝ ራሴን በራሴ ያሳደኩኝ ሰው ነኝ።
በእንጨት የሚሰሩ የቅርጽ ስራዎችን ለመስራት እንደ ወይራና ዝግባ የመሳሰሉ የበረሃ እንጨቶችን እንደሚጠቀምና እንጨቱን ለመፈልፈልና የሶስት ርዕት ምስል ለማስያዝ በአካባቢው የሚገኙ ብረታብረቶችን እንደሚጠቀም የተናገረው ወጣት ኤልያስ መንፈሳዊና ባህላዊ ይዞታ ያሏቸው ስራዎችን እንደሚሰራ ተናግሯል።
በሃይ ሬሊፍ የሚባለው ዳይኒንግ ቴብል ላይ፣ ሶፋ ቴብል ላይ የሚሰሩ የቅርጻቅርጽ ስራዎች አሉ። እነዚያው ከእንጨቱ ተፈልፍለው የሚወጡ ስራዎች ናቸው። ለምሳሌ የሐዋርያት ምስል 12ቱ ሐዋርያት ከኢየሱስ ክርስቶስ ያለበት ስዕል ከ8 ወንበሮቹ ጋር ዳይኒንግ ቴብል ሆኖ የተሰራ ስራዎች አሉኝ። እንዲሁም ተለቅ ያሉ ግድግዳ ላይ የሚሰቀሉ ስራዎች አሉ። በ3D የሚገለጹ ስራዎች አሉኝ። የስቅለተ ክርስቶስ መስቀሉ ተሰቀለበት የሚያሳየው ምስል፣ ኢየሱስ ክርስቶስ ሲጠመቅ ያሉ ምስሎች አሉኝ። የእመቤታችን የድንግል ማርያም እንደዚህ የመሳሰሉ በ3D የሚገለጹ ስራዎች አሉኝ። በባህላዊ ይዘትም የቅርጻ ቅርጹና የአርቱን ነገር፣ የኤርትራ ህብረተሰብ አኗኗር ዘይቤ፣ የብሔሮቹ ምስል አለባበስ፣ ግማሽ ከወገብ በላይ ራቆታቸው የሚያምር ምስል ነው። እሱን ሰራለ። የሌሎቹም ብሔሮችም የአኗኗር ዘይቤያቸው ውሃ ተሸክመው ሲሄዱ፣ እንጨት ተሸክመው ሲሄዱ የሚያሳይ በ3D የሚገለጥ በሙሉ እንዳሰሳ የሚታይ ስራም እንደዚህ ነገሮች አሉኝ። ሌላ የቤት እና የዱር እንስሳትም እና አንበሳ፣ እነዚሁ የሆኑ እነቀጭኔ የመሳሰሉ ስራዎች፣ ለቤት ማስዋቢያ የሚውሉ ስራዎችም በትልቁም በትንሹም ብዙ ነገሮች ይሰራለሁኝ።
ከዚህም በተጨማሪ በቆዳና ካንቫስ ላይ ስዕሎችን እንደሚስል የተናገረው ባለብዙ የሙያ ዘርፉ ኤልያስ ከቅርብ ጊዜ ወዲህ ደግሞ ቤትና ሆቴሎችን የማሳመር የውበት ስራ እየሰራ እንደሆነ ተናግረዋል።
ቅርጽ፣ ስዕል ሁሉም የውበት መገለጫ ስራዎች ስለሆኑ በተለይ ለሆቴሎች፣ ለሬስቶራንቶች፣ ለባሮች የተለያዩ በእንጨትና በተለያዩ ቅርጻ ቅርጾች፣ ፎርሞች የሚሰሩ ስራዎች አሉኝ። በሱ አሁን በጣም እየገፋውበት የሄድኩት ስራ ነው። እቤትን ማስዋብ የኮርኒስ የግድግዳ የሚደረጉ ቅርጻ ቅርጾች በጆሶም የሚሰሩ ይሁኑ በእንጨት የሚሰሩ የተለያዩ ነገሮች እየሰራ በዛ ነገር መሆን እየገፋውበት ያለው ስራ ነው። እንደዚህ ግቢ ያለው ሰው በባህላዊ መንገድ ግቢው ማስዋብ ሲፈልግ፣ በዘመናዊ መልክ መስፋት ሲፈልግ በተለይ የሚወደደው የባህላዊ ይዘት ያለው ስራዎች በተጠረቡ እንጨቶች የገጠሩ አኗኗር ህንሞ የሚባለው ዘይቤ የምሰራቸው ውብ የሆኑ ስራዎች አሉ። እሱ ነገር ላይ አሁን እየገፋውበት ያለው ስራ ነው። በሱም አሁን ደህና ደረጃ ላይ ነኝ።
እንደ አውሮፓውያን አቆጣጠር በ2015 የኤርትራ ፌስቲቫል እና በኤርትራ የሰማዕታት ቀን በተዘጋጀው ኤግዚቢሽን ላይ በመካፈል ስራዎቹን ለህዝብ ማስተዋወቅ እንደቻለ እና በሀገር ውስጥ መገናኛ ብዙሃን ሰፊ ሽፋን ማግኘት እንደቻለ የተናገረው ኤልያስ በቀጣይ የመስሪያ ቦታ ከተመቻቸለት የእደ ጥበብ ስራውን በማስፋት የተሻለ ስራ የመስራት ትልቅ ራዕይ ይዞ እየተጓዘ እንደሆነ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁም እናመሰግናለን። የያዝነው የካቲት ወር የጥቁር አሜሪካውያን የታሪክ ወር በመባል ይታወቃል። ለምን? ኤደን ገረመው ትነግረናለች።
ጄምስ ዮር ኔም ኢዝ ቶቢ አይ ዋንት ቱ ሂር ዩ ሴይ ኢት ዮር ኔም ኢዝ ቶቢ ዩር ጎይንግ ቱ ለርን ቱ ሴይ ዮር ኔም ሌት ሚ ሂር ዩ ሴይ ኢት. What's your name?
Kunta. Kunta Kinte.
ይህ ድምጽ በ1983 ዓመተ ምህረት ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች ነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተወጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮቹ ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተን እና ቶማስ ጀፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር።
Oh, freedom. Oh, freedom. Oh, freedom. Oh, baby.
ከ1838 ዓመተ ምህረት ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓመተ ምህረት ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነው ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወርን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከንና ከ1825 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊው ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይ ኪንግ ኦቲስ የልብ ምት መቆጣጣሪያን የሰሩ፣ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ፣ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓመተ ምህረት የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከ400 ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 የተጀመረው ብላክ ላይቭስ ማተር ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመለክታል። አሁንም ቢሆን ትግሉ ይቀጥላል። የዘንድሮ የወርሃ የካቲት ዝክር ጥቁር አሜሪካውያንና ምርጫ በሚል ቃል እየታሰበ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን በፍቅረኞች ቀን ማግስት ነው የተገናኘነው። ከተወዳጁ ጥላሁን ገሰሰ ዘመናዊ ሽሬ ሙዚቃዎች አንዱን ለመስማት ጥሩ አጋጣሚ ነው። በዚህ ልሰናበታችሁ ሀብታሙ ስዩም አብሬያችሁ አምሽቻለሁ። ነገ ምሽት እንገናኝ።
This program has come to you from the Voice of America.
Kun Radio